ኢትዮጵያን ጨምሮ የአምሳ አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ የትብብር ጉባኤ ዛሬ በቤጂንግ ተከፍቷል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ አቆጣጠር 2027 በሚኖረው የቻይናና አፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የቻይናና አፍሪካ ያለፉት 20 ዓመታት ኢኮኖሚያዊ ግንኙነት ጤናማ እንዳልሆነ የሚገልጹት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽፈራው ሽታውን ለዚህም ምክንያቱን አብራርተዋል። ኬኔዲ አባተ ዝርዝሩን ይዟል።
በየሶስት አመቱ በቻይና መዲና ቤጂንግ የሚካሄደው የቻይና አፍሪካ የትብብር መድረክ ዛሬ ነሐሴ 29 ቀን 2016 ዓ.ም ተመረጠ ተጀምሯል። የ50 አፍሪካ ሀገራት መሪዎችና ልዑኮቻቸው በተገኙበት በእንኳን ደህና መጣችሁ የራት ግብዣ ዛሬ በይፋ የተጀመረው የውይይት መድረኩ ለሶስት ቀናት በሚኖረው ቆይታ እስከ አውሮፓውያኑ 2027 በሚኖረው የቻይናና የአፍሪካ ግንኙነት የትብብር ሰነዶች ላይ ንግግር እንደሚደረግበት የሮይተርስ ዘገባ ያመለክታል። የቻይናና አፍሪካን ኢኮኖሚ ግንኙነትና የዘጠነኛውን ጉባኤ በሚመለከት ለአሜሪካ ድምጽ አስተያየታቸውን የሰጡት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽዋፈራው ሽታውን ባለፉት 2-10 አመታት ቻይና በአፍሪካ የተከተለችው ዲፕሎማሲ ውጤት አስመዝግቦ የአፍሪካ ትልቋ የንግድ አጋር ለመሆን መብቃቷን ይገልጻሉ። በዝቅተኛ ክፍያ የሚሰራ የሰው ኃይልና ጥሬ ዕቃ ያላት አህጉር በመሆኗ በአፍሪካ ባለው ውድድር ላይ የበላይነትን በመያዝ ቻይና በአህጉሪቱ ባላት ተሳትፎ ያስገኘችው ኢኮኖሚያዊ ጠቀሜታዎች ቢኖሩም ግንኙነታቸው ጤናማ እንዳልሆነ ነው አቶ ሽዋፈራው የሚናገሩት። ለዚህም አንዱ ማሳያ በተመናመነ ዲሞክራሲ በሚታሙት የአፍሪካ መሪዎች ዘንድ ተወዳጅ የሆነውን ቅድመ ሁኔታን ያልተከተለ የኢኮኖሚና ኢንቨስትመንት ፖሊሲዋን መሰረት በማድረግ ቻይና በሁለትዮሽ የኢኮኖሚ ግንኙነቱ ይበልጥ ተጠቃሚ የምትሆንበትን እድል መፍጠሯ እንደሆነ ያስረዳሉ።
ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን ይሁን ዲሞክራት ጉዳዩ አይደለም፣ ብቻ እሷ መነገድ ነው ስራዋ። የአውሮፓና አሜሪካውያኖች ደግሞ የዲሞክራሲ መስፈርት ያስቀምጣሉ። አሁን ይሄ ነገር ክፍተት ፈጠረ። የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉድለት አለው። የሰፋው የቻይና ኢንቨስትመንት ነው። እሱ ደግሞ ዲሞክራቲዜሽንን አቅጥኖ ቢዝነሱን ከፍ ለማድረግ ተሞክሯል። ግን የህዝብና የምላት ህዝቡ ሴይንግና ሪሶርስ ተቀናብሮ በአፍሪካ ወይም በኢትዮጵያ ኢኮኖሚ ውስጥ እንዲገባ የተደረገ አልመሰለኝም። ለምሳሌ አንድ ፕሮጀክት ላይ የኢትዮጵያ መንግስት ፕሮፖዝ ሲያደርግ ለቻይና መንግስት ገንዘብ ሊያበድር ይችላል። ገንዘብ አበድሮ ሉክ ኮንትራክተሩ ከቻይና ነው የሚሆነው፣ የሰው ኃይሉም ከቻይና ነው የሚሆነው፣ የውጭ ኢንቨስት ፎሬን ከረንሲው ራሱ ከዛ ፕሮጀክት የሚገኘው ትርፉ ቀጥታ ወደ ቻይና ባንክ ከሀገር ነው የሚወጣው። በአብዛኛው ነው ምልህ ለይስሙላ የተወሰነ በሀገር ውስጥ የሚቀር ነገር ያለ እንዲመስል የሚደረግ ነገር አለ። እና የቻይና ኢንቨስትመንት ኢንተርቬንሽን ግድ የለሽ የሆነ እና የተራ ነጋዴ እሳቦት ነው የሚታይ።
የቻይና ፖሊሲ ዲሞክራሲና ነጻነትን ችላ ማለቱ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ ከማሳደሩም ባለፈ የባህል ወረራና የስራ ቅሚያም የሚስተዋል መሆኑ ሌላው ፈተና እንደሆነም ነው የፖለቲካዊ ኢኮኖሚ ተንታኙ አቶ ሽዋፈራው ሽታውን የተናገሩት።
በእኔ እምነት ሀገር በቁሳዊና በመንፈሳዊ ልማት ነው የምትቆመው። መንፈሳዊ ልማት ማለት ሰዎች ሀሳባቸውን በነጻ የመግለጽ ወደሚፈልጉት ቦታ እንደፈለጋቸው መንቀሳቀስ፣ ሀሳቡን እንዲሆንለት የሚፈልገውን ነገር እንዲናገር የሚፈቅድለት ህዝብ መሆን አለበት። እና እንዲህ ያሉ መንፈሳዊ ልማቶች እንዲቀጥሙ ሆኗል የቻይና ኢንቨስትመንት በአፍሪካ ውስጥ በተለይ በኢትዮጵያም ጭምር ማለት ነው። እና ቁሳዊ ልማቱ ቢያድግም መንፈሳዊ ልማቱን ከጎደለ ሆድ ቢሞላም ነጻነትና ህሊና ከጎደለ ሚዛን ያጣል እና ለአፍሪካ መሪዎች የሚበጅ አይሆንም። ለዚህም ነው ለምሳሌ ቻይና በኢህአዴግ ጊዜ ከፍተኛ የሆነ ኢንቨስትመንት ትብብር ታደርግ ነበር። ግን የቻይና ኢንቨስትመንት ኢህአዴግን ከመውደቅ አላደነውም። ለምን? መንፈሳዊ ልማቱ ላይ መንግስት ስለማያተኩር እና ገንዘብ በማግኘቱ ቁሳዊ እንትን ካሟላሁለት ይበቃዋል ብሎ ስለሚያስ። ሌላው ደግሞ የካልቸር ኢንቬዥንም አለ። አሁን እስከ 200,000 የቻይና ዜጎች ያሉበት የአፍሪካ ሀገር አለ። እና ምንድነው ቻይናን ራሷቸው ከትልቅ ኢንቨስትመንት ይልቅ ይሄን በመካከለኛና አነስተኛ ኢንቨስትመንት ቢዝነስ ፍራ ውስጥ ልስ ከመስታተፍ እና ያጥቀው ጥፍችን የስራ ድርስ ከመዝጋት የደረሰ ነገር አለ።
በ9ኛው የቻይና አፍሪካ የትብብር ጉባኤ ላይ ለመታደም ዛሬ ጠዋት ቤጂንግ መግባታቸውን በማህበራዊ የትስስር ገጾቻቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ሺ ጂንፒንግ ጋር ውይይት ማድረጋቸውን ገልጸዋል። ኢትዮጵያ የቻይናን ያልተቋረጠ ዘርፈ ብዙ ድጋፍ በእጅጉ ታደንቃለችም ብለዋል ጠቅላይ ሚኒስትሩ። በኢትዮጵያ የእድገት ጎዳና የቻይና ኢንቨስትመንቶች ቁልፍ ሚና ተጫውተዋል ሲሉም ነው የገለጹት። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለኢኮኖሚ እድገት ጠቃሚ የሆኑ መሰረተ ልማቶች በቻይና ብድርና ኢንቨስትመንት የተሰሩ ቢሆንም በሌላ በኩል አዋጭ ባልሆኑና ለፖለቲካ ፍጆታ በሚውሉ ፕሮጀክቶች ላይ ኢንቨስት ማድረግና ለነዚህ ፕሮጀክቶች ከቻይና ብድር መውሰድም አፍሪካ የተካነችበት እንደሆነ የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን ያስረዳሉ። በመሆኑም የቻይና አፍሪካ ግንኙነት በአዲስ መልክ መቃኘት እንዳለበት ይመክራሉ።
የአፍሪካኩ አሁንም በልቶ ማደግ የሆነበት አህጉር ነው። አፍሪካ መሪዎች በአሁኑ ሰዓት የራሳቸው ህዝባቸው የሚመግቡበትን ፕሮጀክት ላይ ማተኩር የለባቸውም ወይ? መግቦች ያበቁ ኤክስፖርት ማድረግ ይችላል። ለምሳሌ ኢትዮጵያ ሀገር ኢን ቢሊየንስ አሁን መናፈሻና ኮሪደር ላይ ኢምፖርታንት ናቸው ባይዘው ያስፈልጋሉ፣ ግን አርጀንት አይደሉም። እዚህ ጋር በልቶ ማደር ኩዌስችን ነው እና የአፍሪካ መሪዎችም ኃላፊነት የተሰማው ኢንቨስትመንት ማካሄድ አለባቸው። አዋጭነቱን እያዩ መሆን አለበት። ፕላስ ደግሞ ሁሉ ጊዜ ነጻነትና ዲሞክራሲ መስጠት በሚያስችል መሆን አለበት። ልማትን የሚያመጣው የህዝብ ነጻ ተሳትፎ ነው። ግን ቻይናም ራሷ ዝም ብላ ከዚህ በኋላ የምታበድር አይመስለኝም። የቻይናው ያሁኑ መሪ ተናግረዋል፣ ሬስፖንስብል ኢንቨስትመንት፣ ኃላፊነት የሚሰማው ኢንቨስትመንት ነው የምንፈልገው። ሚኒንግ የምናወጣው ገንዘብ ጥቅም ማስገኘት አለበት ለእናንተም ለእኛም ብለው ምክር ሰጥተዋል። ምክንያቱም ፕሮጀክቱ የሚፈለገውን ጥቅም ሳያስገኝ ሲቀር የብድሩ ጫና በተበዳሪው ምስኪን አፍሪካ ሀገራት ጫና ሲያሳድር፣ በኋላ ደግሞ ብድር ቀንሱልን፣ ሰረዙልን የሚል ልመና ደግሞ አፍሪካውያን ደጅ ይጠናሉ ቻይና እና ይህ ደግሞ በሀገሪቷ ላይ ዲፔንደንስ ይህ በጣም ያለፈ ጥገኝነት ምናምን ያሳያል።
እስከ አርብ ድረስ በቻይና በሚካሄደው ጉባኤ ላይ እንደ አውሮፓውያኑ ከ2024 እስከ 2027 በሚኖረው የቻይና አፍሪካ ትብብር የድርጊት መርሃ ግብር ላይ ባተኮሩ ሁለት ሰነዶች ላይ ውይይቶች ተደርገው ስምምነት ላይ ይደረሳል ተብሎ እንደሚጠበቅ የቻይና ባለስልጣናት ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።